የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ የካቲት 26 ዓመተ ምህረት 2011 ምሽት ያሰናዳናቸውን ዝግጅቶች ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው እየሸሹና በመጠለያ ጣቢያ ውስጥ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገለጹ።
እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊዮን የሚቆጠር ይሄንን ገንዘብ የክልሉ መንግስትና ፌደራል ብቻውን የማይሸፍን ሆኖ ስለአገኘ ነው። ባለፉት 2 ሳምንታት የገቢ የርዳታ ማሰባሰቢያ ጥሪ አቅርበናል ለወገኖቻችን።
የአማራ ክልል የኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ሰማ አሰማኝ አስረስ ናቸው። በሙሉ ዘገባ እንመለስበታለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ኢትዮጵያ፣ ኤርትራ እና ደቡብ ሱዳን የጋራ ትብብር ፕሮጀክትን ለመተግበር ስምምነት ላይ መድረሳቸው ተዘገበ። ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ፕሬዚዳንት ኢሳያስ አፈወርቂ እና ፕሬዚዳንት ሳልቫ ኪር ማያርዲት ትላንት የሶስትዮሽ ውይይቱን ያደረጉት በደቡብ ሱዳን ጁባ ከተማ መሆኑን የኢትዮጵያ መገናኛ ብዙሃን ዘግበዋል። ስምምነት የተደረሰባቸው የትብብር ፕሮጀክቶች የቀጠናውን የኢኮኖሚ ትስስር በማፋጠን ለጋራ ተጠቃሚነት እንደሚረዱ ታምኖባቸዋል። ሀገራቱ በቀጠናዊ ዓለም አቀፋዊ ጉዳዮች ላይ በትብብር መስራት የሚችሉበትን አግባብ ማመቻቸት በሚቻልበት ጉዳይ ላይም በስፋት መክረዋል ተብሏል። በተጨማሪም በውጭ ጉዳይ ሚኒስትሮቻቸው በኩል የሀገሪቱ ኢኮኖሚያዊ ውህደትን ለማምጣት እንደሚሰሩ ተስማምተዋል። ከደቡብ ሱዳን ወቅታዊ ሁኔታ ጋር በተያያዘም በደቡብ ሱዳን ዘላቂ ሰላምን ለማምጣት በጋራ መስራት እንደሚገባ አጽንኦት ሰጥተው ተወያይተዋል። በምጣኔ ሀብት ከዓለም ሁለተኛዋ ቻይና ዘንድሮ ከገጠማት አነስተኛ እድገትና ከዩናይትድ ስቴትስ ጋር የንግድ ንትርክ ውስጥ በመሆኗ ከባድ ፈተና ይጠብቃታል ሲሉ የሀገሪቱ ጠቅላይ ሚኒስትር ሊ ኪኪያንግ አስጠነቀቁ። ጠቅላይ ሚኒስትሩ 3000 ልዑካን ለተገኙበት የብሔራዊ የሕዝብ ምክር ቤት ባደረጉት ዓመታዊ ንግግር ቤጂንግ በዚህ ዓመት የምትጠብቀው የኢኮኖሚ እድገት ከ6 እስከ 6.5% ይሆናል ሲሉ አስረድተዋል። ብዙ ሀገሮች ይህንን የእድገት መጠን ለማስመዝገብ የሚቸገሩ ሲሆን ለቻይና ግን ከ30 ዓመታት ወዲህ ዝቅተኛው እንደሚሆን ተገምቷል። የቻይና ኮሚኒስት አመራር ሀገሪቱን ከዚህ ከባድ የኢኮኖሚ ማዕበል ሊያወጣ እንደሚችል እምነታቸው መሆኑን ግን ጠቅላይ ሚኒስትር ሊ ኪኪያንግ አስታውቀዋል። የካምቦዲያው ተቃዋሚ መሪ ኬን ሶካ ለእስር ከተዳረጉ ባለፈው እሁድ 18ኛ ወራቸውን ይዘዋል። ሶካ የታሰሩት ከፖለቲካ ጋር በተያያዘ ከሀገሪቱ ሕግ ውጪ ነው ሲሉ ሌሎች የተቃዋሚ መሪዎች ይከራከራሉ። የካምቦዲያ ብሔራዊ መድህን ፓርቲ መሪው ኬን ሶካ ከአንድ ዓመት ተኩል በፊት የታሰሩት የሀገር ክህደትና ከዩናይትድ ስቴትስ ጋር በማሴር የካምቦዲያ መንግስት ለመገልበጥ ሞክረዋል የሚሉ ክሶች ቀርቦባቸው ነው። ከሳሾቻቸው እስካሁን ያቀረቡባቸው ማስረጃ ደግሞ ለፖለቲካ ስራቸው ከዩናይትድ ስቴትስ እርዳታ እንደሚያገኙ በአደባባይ የተናገሩበትን ቪዲዮ ነው። ሶካ ለአንድ ዓመት ከታሰሩ በኋላ በዋስ የተለቀቁ ቢሆንም አሁንም ከቁም እስር ባላነሰ በፍርድ ቤት ቁጥጥር ስር ይገኛሉ። በዩናይትድ ስቴትስ ምክር ቤት የዲሞክራት ፓርቲው አባላት በፕሬዚዳንት ዶናልድ ትራምፕ ላይ ስፋት ያለው ምርመራ ጀምረዋል። ምርመራዎቹ የ2016ቱን ምርጫ ዘመቻ፣ የንግድ ተቃውሞቻቸውን፣ የስልጣን ሽግግር ሂደቱን እና ፕሬዚዳንት ከሆኑ በኋላ ስልጣናቸውን ተጠቅመው የቀረቡባቸውን ክሶች ለመሸፋፈል በፍትህ አሰራሩ ጣልቃ መግባታቸውን ያካትታል። የህግ መወሰኛው ምክር ቤት ፍትህ ኮሚቴ በትላንትናው ዕለት ከትራምፕ ጋር ግንኙነት ላላቸው 81 ሰዎች በእጃቸው ያሉ ሰነዶችን በሁለት ሳምንታት ጊዜ ውስጥ እንዲያቀርቡለት የሚጠይቅ ደብዳቤ ልኳል። የፍትህ ኮሚቴው ሊቀመንበር ኮንግረስማን ጄኖልድ ናድለር ምርመራውን መጀመሩን ይፋ ባደረጉበት ወቅት ዶናልድ ትራምፕ ባለፉት በርካታ ዓመታት ውስጥ በመሰረታዊ የፍትህ አሰራር ህገ መንግስቱ ላይ በየቀኑ ጥቃት ፈጽመው ከመጠየቅ አምልጠዋል ብሏል። በ2016ቱ የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በዶናልድ ትራምፕ ተሸንፈው የወጡት ዴሞክራቷ ሂላሪ ክሊንተን በ2020ው ምርጫ እንደማይወዳደሩ አስታወቁ። ለፕሬዝዳንትነት አልወዳደርም፣ መስራቴንና መናገሬን ለማምንበት አላማ በጽናት መቆሜን ግን እቀጥላለሁ ብለዋል ክሊንተን ከአንድ የኒውዮርክ ቴሌቪዥን ጋር ባደረጉት ቃለ ምልልስ። በአሁኑ ወቅት ሀገራቸው ውስጥ የሚታዩ ሁኔታዎችን እኔ በጥቅል የሚያሳስቡ በመሆናቸው መናገሬን እንደምቀጥል ህዝቡ መረዳቱን ያረጋግጡ ፈልጋለሁ ሲሉም ጨምሮ አስረድተዋል። አድማጮች ለሰዓቱ ያዝናቸው አጠር ያሉ ምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
Gabina VOA. Let's cross boundaries together.
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በማዕከላዊና በምዕራብ ጎንደር ዞኖች በቅርቡ በተፈጠረው ግጭት ቤት ንብረታቸውን ጥለው የሸሹና በመጠለያ ጣቢያ ያሉ ተፈናቃዮች በከፋ ችግር ውስጥ እንደሚገኙ ገለጹ። በዚሁ አካባቢ ያሉና ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና የሚወስዱ ተማሪዎችም እስካሁን የፈተና ፎርም አልሞሉም ይላሉ የማዕከላዊ ጎንደር ዞን የትምህርት መምሪያ ኃላፊ። የክልሉ የመንግስት ኮሚኒኬሽን ጽህፈት ቤት በበኩሉ 191,000 በላይ ተፈናቃዮች ይገኛሉ ብሏል። ተፈናቃዮችን መልሶ ለማቋቋም ደግሞ በቢሊዮን የሚቆጠር ብር ያስፈልጋል። ይህንን ገንዘብ የሚያሰባስብ ግብረ ኃይልም ተቋቁሟል። ቁሳቁሶቹን እያሟላ ሲሆን የተማሪዎችን ችግር ለመፍታትም እቅድ ተይዟል ብለዋል የጽህፈት ቤቱ ኃላፊ አቶ ሳሰማኝ አስረስ። አስቴር ምስጋናው ዝርዝር አላት።
አቶ ተፈራ ፈረደ በማዕከላዊ ጎንደር ዞን ታቻርማጭ ወረዳ በመምህርነት ሙያ ሲያገለግሉ የቆዩ ግለሰብ ናቸው። ካለፈው ጥቅምት ወር ጀምሮ በአካባቢው በተፈጠረው አለመረጋጋት ስራ አቁመው ጎንደር ከተማ ከዘመድ ጋር ተጠግተዋል። አሁን በከፋ ችግር ውስጥ እንዳሉ ይናገራሉ።
ከቤተሰብ ጋር ተመልሼ ነው ያለሁት። ያለምንም ነገር ተፈናቃይ ሆነ በጣም አስከፊና በተበሳሰለ ሁኔታ ያለው ምንም ብለን መግለጽ ከባድ ነው።
የማዕከላዊ ጎንደር ዞን ትምህርት መምሪያ ኃላፊ አቶ መስፍን እርካብ እንደሚሉት ደግሞ በአካባቢው ምንም እንኳን ከፋይናንስ ተቋማት ውጪ ያሉ ሌሎች የመንግስት ተቋማት ሁሉም ስራ ቢያቆሙም በመማር ማስተማር ሂደት ላይ ግጭቱ ትልቅ ችግር ፈጥሯል። ሁሉም የትምህርት ተቋማት ተዘግተዋል። ከ5000 በላይ ተማሪዎች ትምህርት አቆመዋል። ከ1000 በላይ መምህራንም እንዲሁ። ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ የሚሰጠውን ብሔራዊ ፈተና ለመውሰድ ተማሪዎች እስካሁን ፎርም አልሞሉም ይላሉ።
በአጠቃላይ እንግዲህ 51 ትምህርት ቤቶች 8105 የክልልና የሀገር አቀፍ ፈተና ተፈታኞች ፎርም አልሞሉም። ይህ ለሀገር አቀፍ ፈተና ኤጀንሲና በክልሉ ትምህርት ቢሮ አቅርበናል። ሁለት አማራጭ ተሰጥቷል።
በጉዳዩ ዙሪያ የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ ከአሜሪካ ድምጽ ጋር በነበራቸው ቆይታ በአሁኑ ሰዓት በክልሉ ከ91,000 በላይ ተፈናቃዮች ይገኛሉ። ተፈናቃዮችን መልሶ ለማቋቋም በቢሊየን የሚቆጠር ብር ያስፈልጋል። ይህንን ብር ለመሰብሰብ ደግሞ ግብረ ኃይል ተቋቁሟል።
በክልሉ ውስጥ ያሉ የተለያዩ ሴክተር መስሪያ ቤቶችን ግብርና፣ ጤና፣ ኮሚኒኬሽን፣ ምግብ ዋስትና እና ሌሎችንም ያካተተ ግብረ ኃይል ተቋቁሟል። በምክትል ርዕሰ መስተዳደር ማረግ የሚመራ እነዚህን ተፈናቃዮች መልሶ ወደ ነበሩበት ለማቋቋም የሚያስፈልገው ገንዘብ በቢሊዮን የሚቆጠር ነው። ይህንን ገንዘብ የክልሉ መንግስትና ፌዴራል ብቻውን የማይሸፍን ሆኖ ስላገኘ ነው። ባለፉት 2 ሳምንታት የገቢ የእርዳታ ማሰባሰቢያ ጥሪ አቅርበናል ለወገኖቻችን። ይሄ ግብረ ኃይል ነው ይሄንን እየመራ ያለው። አብዛኛው ድጋፍ መደረግ ያለበት እርዳታው መሰብሰብ ያለበት ወደ ማዕከል ሆኖ ከዛ በኋላ ከማዕከል ወደ ተለያዩ እርዳታ ወደሚያስፈልጋቸው ክፍሎች ለማድረስ እንዲያስችለን ወደ 60 ሚሊዮን ብር በአሁኑ ሰዓት ቃል የተገባልን አለ። አብዛኛው ገንዘብ እየገባ ነው ወደ አካውንታችን። ብዙ ጉዳት ነው የደረሰው። ኢኮኖሚያዊ፣ ማህበራዊ፣ ስነ ልቦናዊ ጉዳቶች ደርሰዋል።
በተለይ በማዕከላዊና ምዕራብ ጎንደር ዞኖች ያሉ ተፈናቃዮች በሁለት ወር ውስጥ ወደ ቀያቸው ለመመለስ የክልሉ መንግስት እየሰራ ሲሆን በቃጠሎ የወደሙ ቤቶችን መልሶ ለመገንባት ከ30 ሚሊዮን ብር በላይ በሆነ ወጪ የቆርቆሮ ግዢ ተፈጽሟል። ተጨማሪ ቁሳቁሶችን ለማሟላት ገንዘብ እንደሚያስፈልግና ህዝቡ ትብብር እንዲያደርግ ጥሪ አቅርበዋል።
በተለይ በምዕራብና በማዕከላዊ ጎንደር ያለው የመፈናቀል ሁኔታ ከሌላው የመፈናቀል ሁኔታ ጋር ትልቅ ልዩነቱ ምንድነው? መንደሮቻቸው ፈርሰዋል። ቤቶቻቸው ተቃጥለዋል። ወደ 5600 በላይ ቤቶች ናቸው የተቃጠሉት። እነዚህን ቤቶች መልሰን መገንባት አለብን። ወደ 116,000 ከብቶች ተፈናቅለዋል። እነዚህን ከብቶች እንደገና እንዳይሞቱ መኖ ማቅረብ አለብን። እነሱን መኖ ሳናቅርብ ቀርተን በሬዎቹ፣ ላሞቹ ከሞቱ በሚቀጥለው መኸር እርሻ አርሶ አደሩ ማረስ አይችልም። ስለዚህ ድርቅ ይሆናል ማለት ነው። ስለዚህ በተቻለ መጠን ይሄንን አሁን በአይነት በተለይ ከፍተኛ የሆነ አስተዋጽኦ እያደረገ አሁን ለምሳሌ ለመኖ ለማቅረብ በዚህ በምስራቅ ጎጃም በምዕራብ አማራ በኩል ያለውን የክልሉ ክፍል አርሶ አደሩ ከፍተኛ የሆነ መኖ አስተዋጽኦ እያደረገ ነው ያለው። ይሄንን እየጫን ወደ ማዕከላዊና ምዕራብ ጎንደር እያጓጓዝን ያለ ነው። በሌላ በኩል ደግሞ ከሀገር ውስጥም ከውጭ ሀገርም ያሉ አካላት እንደዚሁ ድጋፍ ለማድረግ እጃቸውን እየዘረጉ ነው ያሉት። የገቢ ማሰባሰቢያ መርሃ ግብሮች ይኖሩናል። አሁን ከኢትዮ ቴሌኮም ጋር ተነጋግረን እየሰራን ያለነው በቅርብ ቁጥሩን እናሳውቃለን። ይሄን ቁጥር ይፋ አድርገን ህዝባችን አስተዋጽኦን እንዲያደርግ ጥሪ እናቀርባለን። በገንዘብ ለምሳሌ ድጋፍ ማድረግ ለሚፈልጉ 13 አካውንቶች በአሁኑ ሰዓት ተከፍተዋል። አማራ ናሽናል ሪጅናል ስቴት ኮሙኒኬሽን ኦፊስ የሚል ገጽ አለ፣ የፌስቡክ ገጽ። እሱ ላይ በቅርብ እናስተዋውቀዋለን። ስለዚህ ገንዘቡ መግባት ያለበትም እርዳታው መደረግ ያለበት በተቻለ መጠን በአንድ ቋት ሆኖ ለርዳታም ለማከፋፈልም ፕሮግራም ለማያዙም የሚያስችል ስለሆነ ሁሉም አካላት በተናጠል እርዳታ ከመድረግ ይልቅ ሰብሰብ ይያሉ፣ በተናጠልም ቢሆን ወደ መንግስት አካውንት ቢገባና ከዛ በኋላ በየጊዜው ደግሞ ምን ስራዎች እየተሰሩ እንደሆነ፣ ገንዘቡ የት ላይ ዋለ፣ ምን ስራዎች ተሰርቷል የሚለውን በየጊዜው መግለጫ ስለምንሰጥ
አሳስተማኝ። ከትምርት ጋር በተያያዘ ለተፈጠሩ ችግሮች የሰጡት መልስ ቢኖር ዘንድሮ በክልልም ሆነ በሀገር አቀፍ ደረጃ ብሔራዊ ፈተና ለሚወስዱ ተማሪዎች ሁለት እድሎች እንደተመቻቹ ተቆመው፣ የመጀመሪያው ተማሪዎች የማካካሻ ትምህርት ወስደው እንዲፈተኑ ይደረጋል፣ አለበለዚያ ፈተናው በልዩ ሁኔታ ወደ ሌላ ጊዜ እንዲዛወር ይደረጋል ብለዋል። በአማራ ክልል በአሁኑ ሰዓት ከተለያዩ ክልሎች የመጡ ከ91,000 በላይ ተፈናቃዮች የሚገኙ ሲሆን ከነዚህ ውስጥ 50,000 የሚጠጉት በማዕከላዊና ምዕራብ ጎንደር ዞኖች የተፈናቀሉ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። በድሬዳዋ ማረሚያ ቤት በተደረገ ፍተሻ ከ60 በላይ ተንቀሳቃሽ ስልኮችና ስለታማ ቁሳቁሶች መያዛቸውን ፖሊስ አስታውቋል። በማረሚያ ቤት ውስጥ ከዚህ በፊት የእጅ ስልኮች በፍተሻ ተይዘው እንደሚያውቁ የተገለጸ ሲሆን የማረሚያ ቤቱን ኃላፊ ለማናገር ያደረግነው ጥረት አልተሳካም። አዲስ ጀኩል ከድሬዳዋ ዝርዝር አለው።
የድሬዳዋ ፖሊስ ኮሚሽን ህዝብ ግንኙነት ኃላፊ የሆኑት ዋና ሳጅን ባንታለም ግርማ በሰጡት መግለጫ እንዳስታወቁት የህግ ታራሚዎች ሊይዟቸው የማይገቡ የተለያዩ ቁሳቁሶች በታራሚዎች እጅ ላይ ተገኝተዋል ብለዋል።
ካለፉት 3 ቀናት ወደዛ በማረሚያ ቤቱ አጠቃላይ የተቀናጀ ፍተሻ ወደ ማረሚያ ቤቱ ሊገቡ የማይገባቸው የተከለከሉ ጉዳዮች በውጤት ደረጃ ተገኝተዋል። ከዚህም ውስጥ 62 ሞባይሎች በማረሚያ ቤቱ ታራሚዎች ተይዘው ስለነበር ይሄ 62 ሞባይል ከታራሚዎች ላይ በቁጥጥር የሞባይል ስልክ በቁጥጥር ስር ውሏል። ሌላው መጠናቸው ትንሽ ይሁን እንጂ ስለታማ ነገሮች እንደ ጩቤ፣ ሳንጃ የመሳሰሉ ስለቶች ከዚሁ ማረሚያ ቤት የተገኙበት፣ ከዛ ባለፈም የብረት ፌሮ ዱላዎች በዚሁ ማረሚያ ቤት በተደረገ ፍተሻ በቁጥጥር ስር ውሏል።
የድሬዳዋ ማረሚያ ቤት ተጠሪነቱ ለፌደራል ማረሚያ ቤቶች ኮሚሽን ሲሆን የድሬዳዋ ፖሊስ ከምርመራ ማጣራት ጋር በተያያዘ አብሮ እየሰራ መሆኑን ያስታወቁት ዋና ሳጅን በአሁኑ ሰዓት 3 የምርመራ ቡድኖች ተቋቁመው ምርመራ እያደረጉ ናቸው ብለዋል። ወደ ማረሚያ ቤቱ መግባት የሌለባቸው ቁሳቁሶች እንዴት ሊገቡ ቻሉ፣ ማን አስገባ የሚሉት ምርመራዎች እንደተጠናቀቁ እጃቸው ያለባቸው ሁሉ እርምጃ ይወሰድባቸዋል ብለዋል ዋና ሳጅኑ። የነኙ ቁሳቁሶች በታራሚዎች እጅ መግባት በችሎት ማስቻል ሂደት ተጽዕኖ ያሳደሩባቸው ሁኔታዎች ነበሩ ያሉት ዋና ሳጅን ባንታለም ታራሚዎች እርስ በርስ እንዲጎዳዱ መንስኤ መሆኑንም አክለው ተናግረዋል። ሰዎች በሚታረሙበት ወቅት አካላዊ ደህንነታቸው መጠበቅ እንዳለበት የተናገሩት ዋና ሳጅን የታራሚዎች ጥያቄ ቤተሰቦችም የእርምቱን ሂደት ሊያሰናክል የሚችል ምንም አይነት ተግባር መፈጸም የለባቸውም ብለዋል። በተያዘ ዜና ለአንድ ወር ገደማ ጸጥታዋ ተመልሶላት የነበረችው ድሬዳዋ ባለፈው ሳምንት 09 ቀበሌ ከገንደገመቹ እስከ አሸዋ ድረስ ረብሻ እንደነበር ዋና ሳጅን ባንታለም ገልጸዋል። የሰፈራችን ሴት ለምን ትለከፋለች በሚል መነሻ የተነሳው ግጭት ለተወሰኑ ቀናት በየመሃሉ ድንጋይ የተወረወረ የንግድና የሰዎች እንቅስቃሴ ይስተጓጉል የነበረ ሲሆን በዚህ ሂደት ግን በሁለት ሰዎች ላይ ከተመዘገበ ቀላል አካል ጉዳት በስተቀር ሞትም ሆነ ከባድ ጉዳት አለመድረሱንና አካባቢው በአሁኑ ሰዓት ወደ ቀድሞ መረጋጋቱ መመለሱን ዋና ሳጅን ባንታለም ተናግረዋል። የአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስን ለዘገባው እናመሰግናለን። ተከታዩ ዘገባችን ወደ ወሎ ነው የሚወስደን። በወሎ የህዝብና ቤት ቆጠራ ወደፊት የሚከናወነው ማለት ነው በተመለከተ ለቆጣሪዎች ስልጠና ተሰጠ ይለናል የወሎ ዘጋቢያችን መስፍን አራጌ በተከታዩ ዘገባ።
ዛሬ ከሰሜንና ደቡብ ወሎ ከዋግምራና ኦሮሞ ብሔረሰብ አስተዳደር ዞኖች እንዲሁም ከደሴ ከተማ አስተዳደር ለተውጣጡ ከ600 በላይ የቆጣሪና ተቆጣጣሪዎች ያሰልጣኞች ስልጠና በደሴ ከተማ መሰጠት ተጀምሯል። ለ13 ቀናት የሚሰጠው ስልጠና መክፈቻ ላይ የተገኙት የክልሉ ገንዘብና ኢኮኖሚ ትብብር ቢሮ ኃላፊ አቶ ጥላሁን ማሪ እንዳስተዋወቁት ቆጠራው ግልጽነት የተላበሰና ትክክለኛ እንዲሆን ከ2009 ጀምሮ የተለያዩ ስራዎች ሲሰሩ ቆይተዋል። እንደ ቢሮ ኃላፊው በ1999 የተስተዋለው ያሰራር ጉድለት እንዳይደ ገም ቅድመ ጥንቃቄ ተወስዷል።
በ99 በነበረው ቁጥራ እንግዲህ በቂ ግንዛቤ ባለመኖሩ ጥቅምና ጉዳቱን ባለመረዳት ሊሆን ይችላል። ቤት ለቤት ተንቀሳቅሶ መቁጠር ላይ ክፍተት ነበረ። ጀስት ሜዳ ላይ ሆኖ ተራራ ላይ ሆኖ ግምታዊ የሆነ አሃዝ መውሰድ ዝንባሌዎች ነበሩ በዛን ሰዓት። ይሄ እንዳይደገም ነው አሁን እያንዳንዱ ቆጣሪ ተቆጣጣሪ ቤት ለቤት ዙሮ አንድም የህብረተሰብ ክፍል ሳይታለፍ ቁጥራው እንዲካሄድ ግንዛቤ እንዲሰጥ እያደረግን ያለ ነው።
ለክልሎች የሚሰጠው በጀት ጎማ የሚከፋፈልበት ቀመር የህዝብ ብዛትን መሰረት ያደረገ ነው። የ1999 ቆጠራ ደግሞ ራሱን የቻለ ግድፈቶች ስለነበሩበት የበጀት ቀመሩ በህዝቡ ዘንድ ቅሬታ ማሳደሩን ስማቸው እንዲጠቀስ ያልፈልጉ ምሁር ተቆመዋል። እንደምሁሩ ቀመሩ የክልሉን ተጠቃሚነት የጎዳ ነው። በዚህ ጉዳይ ላይ አስተያየታቸውን የሰጡት ቢሮ ኃላፊው ጥያቄው መኖሩን አምነው ይህ ችግር እንዳይደገም ነው ዘንድሮ ልዩ ትኩረት ሰጥተን የምንንቀሳቀሰው ብለዋል። በ1999 ቆጠራ በተፈጠረው ችግር ዙሪያ አጀንዳ ተይዞ ውይይት እንደሚደረግበት አረጋግጠዋል።
በእኛ ክልል በኩልም ጥያቄዎች ሲነሱ ነበር። ያ99 የነበረው ስህተት እንዳይደገም ነው ሁሉም ከፍተኛ አመራር በየዞኖቹ ተንቀሳቅሶ ይሄን አደራ ለቆጣሪና ተቆጣጣሪዎች ስልጠና ለሚሰጡ አሰልጣኞች አደራውን እያስገነዘበ ያለው።
ቢሮ ኃላፊው በአሰራር ወቅት የተስተዋሉ አንዳንድ ግድፈቶችንም ለማረም መሞከሩን ያብራራሉ። በተለይ በስህተት ወደ ሌላ አካባቢዎች ተካለው የነበሩ ቦታዎች እንዲስተካከሉ አቅጣጫ መቀመጡን አስረድተዋል።
ቸክ በሚናደርግበት ጊዜ አሁንም ከ1999 ጋር ሲነጻጸር 12 አካባቢዎች ወደ ሌላ አካባቢዎች ተካለው ነው ያገኘናቸው። በየቦታው የተንቀሳቀሰው የክልል የህዝብና ቤት ቆጠራ ኮሚሽን ኮሚቴ አባላት ነው በየዞኖቹ እንዲንቀሳቀስ የተደረገው። የተሰራውን ካርታም ስናይ እና በእኛ በኩል የተዘጋጀውን በሚናይበት ጊዜ ልዩነቶችን አግኝተናል። እነዚህ እንዲስተካከሉ ዳይሬክሽን ሰጥቶባቸዋል ከፌደራል ድረስ።
ኒውስ ቢዝነስ ኢትዮጵያ የተባለው ድረገጽ ባወጣው ዘገባ ብሔራዊ የህዝብና ቤቶች ቆጠራ መካሄድ የሚገባው ጊዜ በሁለት ዓመት ተራዝሟል። ድረገጹ በአገሪቱ የነበረው ፖለቲካ ያለመረጋጋትና የጸጥታ ችግር ለዚህ ምክንያት እንደሆነ አስቀምጧል። ይሄው ድረገጽ አክሎ በአገሪቱ በአሁኑ ሰዓት በተለያዩ አካባቢዎች በተፈጠረው ግጭት በርካቶች ከመኖሪያ ቀያቸው መፈናቀላቸው በቆጠራው ላይ ተጽዕኖ ሊያሳድር ይችላል የሚል ስጋቱን አስቀምጧል። ቢሮ ኃላፊውም ለዚህ መፍትሄ የሚሉትን ጠቁመዋል።
ይሄ በክልል ደረጃ በነበረው ውይይት ላይም የተነሳ ጉዳይ ነበር። አካባቢያችን በርከት ያለ የህዝብ ቁጥር ተፈናቅሏል። እነዚህም እንግዲህ በተቻለ መጠን በአጭር ቀናት ውስጥ ወደ ቀያቸው ለመመለስ በክልል ደረጃ ሰፋ ያለ ስራ እየተሰራ ነው ያለው። የገቢ ማሰባሰብ ሂደት በክልልም በአዲስ አበባ ላይም ኮሚቴ ተቋቁሞ ስራዎች እየተሰሩ ነው ያለው። ቆጠራው ከመጀመሩ በፊት እንግዲህ አብዛኛውን የህብረተሰብ ክፍል ወደ ነበረበት ቦታ መልሶ እንዲቋቋም እናደርጋለን ብለን ነው የምናስብ። ይሄ ብቻ ሳይሆን ቀጣይ የዝናብ ወቅትም ስለሆነ አሁን ባለው በጊዜያዊ መጠለያ ውስጡ ነው ይህንን ክረምቱ መቋቋም አይችሉም። በዛ ውስጥም ሆነው ኑሯቸው መክፈስ ስለሌለባቸው ወደ አካባቢያቸው ተመልሰው ወደ ነበሩበት የስራ መስካቸው እንዲቀጥሉ ለማድረግ በክልል ደረጃ ሰፊ ስራ እየተሰራ ነው የሚገኘው።
የደቡብ ወሎ ዞን የህዝብና ቤቶች ቆጠራ የቴክኒክ ኃላፊ አቶ ይርጋሊ ቆጠራው ከውዝግብ የጸዳ በኃላፊነትና በብቃት የሚመራ እንዲሆን ብቃት ያላቸው ቆጣሪዎችና ተቆጣጣሪዎች መመልመላቸውን አስገንዝበዋል።
በቆጠራው ስራ የሚሳተፉ ሰዎች በፌደራል መንግስት የህዝብና ቤት ቆጠራ ኮሚሽን ባወጣው መስፈርት መሰረት ከትምህርት 50%፣ ከጤና 25%፣ ከግብርና 25% በተዋረድ ወደታች ባሉ ተመልምለው ብቃት ያላቸው ሰልጥነው የሚያሰለጥኑ ብቁ የሆኑ ለተቆጣጣሪ ዲግሪና ከዛ በላይ ለመረጃ ሰብሳቢ ወይም ለቆጣሪ ደግሞ ቢያንስ ዲፕሎማ ያላቸው የሚል መስፈርት አውርደን በዛ መሰረት ተመልምለው የአሰልጣኞች ስልጠና ለማካሄድ አሁን ዝግጅት ተጠናቀቀ።
የዘንድሮው የህዝብና ቤቶች ቆጠራ በብዙ መልኩ ከ1999 የተሻለ እንደሆነ የሚናገሩት ደግሞ አቶ ጥላሁን ናቸው።
ምናልባት ከ1999 ጋር ሲነጻጸር አሁን የሚካሄደው በቴክኖሎጂ የታገዘ ስለሆነ አሁን ቅድመ ዝግጅቱ ላይ ሰፊ ስራ ከተሰራ በኋላ ላይ ብዙ ችግር ገጥም ይችላል ብለን እንገነዘባለን። ምክንያቱም ያልተቆጠረ ካለ ያን ቴክኖሎጂን ተጠቅመን ያልተቆጠረ መሆኑን ማረጋገጥ ስለሚቻል ማለት ነው። ቆጠራ ከተካሄደ በኋላ ምናልባት እዛው ቢሮ ውስጥ በሚሰሩ ስራዎች ደግሞ ሌላ ልዩነት እንዳይፈጠር፣ ሌላ የማኒፕሌሽን ስራ እንዳይሰራ ይሄንንም በአግባቡ ክትል እናደርጋለን። መረጃዎች የተዛቡ እንዳይሆኑ በህብረተሰቡ መካከል ልዩነት እንዳይፈጠር ይሄንን በፌደራል ደረጃም ትኩረት ተሰጥቶት በየጊዜው ከክልሎች ጋር ውይይት ይደረጋል።
በአገር አቀፍ ደረጃ በሚካሄደው ቆጠራ ላይ ከ148 ሺህ በላይ ሰዎች ተሳታፊ እንደሚሆኑ News Business Ethiopia በድረገጹ ላይ አስነብቧል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከዳሴ።
መስፍንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። የኢትዮጵያ ዲሞክራሲያዊ ሪፐብሊክ ፌዴሬሽን ምክር ቤትና የክልሎች የጋራ ምክክር ትላንትና ተጠናቋል። እሁድና ሰኞ መቀሌ ላይ የተካሄደው ውይይት 14ኛው የጋራ መድረክ መሆኑ ታውቋል። ተሳታፊዎቹ የተነጋገሩት የፌዴራል ስርዓቱን እየተፈታተኑ ናቸው ባሏቸው ጉዳዩ ላይ ነው ተብሏል። አለም ፍሳሄ ከመቀሌ ተከታዩን ዘገባ አልኮልናል።
እንደ ፌዴሬሽን ምክር ቤት ህዝብ ግንኙነትና የኮሙኒኬሽን ዳይሬክተር አቶ ገብሩ ገብረስላሴ አገራለት የዚህ መድረክ አላማ ለፌዴራል ስርዓቱን እየተፈታተኑት ያሉ ችግሮችንና ውጤቶችን መገምገም፣ ያለንን ጠንካራና ደካማ ጎኖችን መፈተሽ፣ በእያንዳንዱ ክልል ያለ መልካም ተሞክሮና ክፍተቶችን በመፈተሽ ሊስተካከሉ የሚገባቸውን ስራዎች ለይተህ ለማራመድ ያለመ የጋራ ምክር መድረክ ነው ብለዋል። አቶ ገብሩ ገብረስላሴ ለዚህ አላማ ለማሳካትና እንደ መንደርደሪያ ለውይይት አጋዥ የሆኑ የቀረቡ ጥናታዊ ጽሑፎችን ያላቸው ይዘት ሲናገሩ እንዴላሉ።
ይዘቶቹ ወደ 3 አካባቢ ጥናታዊ ጽሑፎች ነው እየቀረቡ ያሉ። አንዱ በኢትዮጵያ ፌደራሊዝም መነሻ ሁኔታዎች ታሳቢ ያደረጋቸውና የዜጋ መብትና የሀገር ግንባታ በሚል አንዱ ጥናታዊ ጽሑፍ በአዲስ አበባ ዩኒቨርሲቲ ምሁራን ነው እየቀረበ ያለው። በሁለተኛ ብሔርተኝነት አክራሪነት የሚል ጽንፈኝነትም አስተሳሰቦች የሚታዩበት ነገር ነው ያለውና በዚህም አንድ ጥናታዊ ጽሑፍ ነው እየቀረበ ያለው። በምን ላይ ደረጃ ነው ያለው የሚለው ጥናታዊ ጽሑፍ እየቀረበ ነው ያለው። ሌላ በመቻቻል በሰላምና በእርቀ ሰላም አጠቃላይ በአገራችን እየተፈጠረ ያለው የተለያዩ አካባቢዎች ግጭቶች እንደሳሉ፣ ስለዚህ እንዴት አድርገን ነው ይሄን ተቻችለን የመኖር ባህላችን እሴቶች አሉ የኢትዮጵያ መለያ የሆኑ የተለያዩ እሴቶች አሉ፣ እነዚህ ጠብቀን ከመሄድ አቋያ ምንድነው ያጋጠመን ያለው? ስለዚህ እነዚህ እሴቶቻችን ተከባብረን የአብሮነት እሴቶቻችን በመከባርና በመቻቻል የተመሰረተ አገር ግንባታ በሚመለከትም ጥናታዊ ጽሑፎች እየቀረበ ነው ያለው። ሌላ በአራተኛ ደረጃ የሚቀርበው ጽሑፍ በ ፌደራል መንግስት ለክልሎች ቀመር የሚያዘጋጀው አለ። ሌላ ከዚህ ተያይዞ የጋራ ገቢዎች የሚባሉ አሉ። በፌደራልና በክልሎች መንግስት የጋራ ገቢ የሚባሉ በዚህ ዙሪያ የተዘጋጀ ጽሑፍ አለ። ይሄም የህግ ማዕቀፍ እየተዘጋጀለ ስለሆነ ክልል ምክር ቤቶች ክልሎች የሚመለከታቸው አካላት መጀመሪያ መወያየትና ግብአት መስጠት ስላለባቸው በዚህ እየተወያዩ ነው ያለው።
ከዚህ በተጨማሪ በምክር መድረኩ 13ኛው የብሔርና ብሔረሰቦች በዓል ይገመገማል። በኦሮሚያ ክልል ለሚካሄደው 14ኛው የብሔርና ብሔረሰቦች በዓል ማስፈጸሚያ እቅድ ለውይይት ቀርቧል። በዚህ የምክር መድረክ የተነሱ አንኳር ጥያቄዎችና መግባባት ላይ የተደረሰባቸው ሐሳቦችን አቶ ገብሩ ይገልጻሉ።
በዋናነት የጋራ መግባባት የተደረሰባቸው ነጥቦች አንዱ ችግሮች እየተፈጠሩ ያሉ በዋናነት አመራሩ የሚፈጥራቸው እንጂ ህዝብ ለህዝብ ተጋጭቶ አያውቅም፣ የህዝብ ግጭት አይደለም የሚለው የጋራ እየተደረገ ነው ያለው። ማለት በዋናነት መነሻዎችም በተለያዩ ምክንያቶች አመራር የሚፈጥራቸው ችግሮች እንደሆኑ፣ ስለዚህ አመራሩ ከዚህ እጁ መሰብሰብ እንዳለበት ነው በዋናነት የጋራ እየተደረሰ መግባባት እየተደረሰ ያለው። በሁለተኛ ደረጃ የችግሩ ጥልቀትና ስፋትም የጋራ መግባባት እየተደረሰ ይመስለኛል። ማለት የችግሮችም ምንጭም በዋናነት ቅድም እንዳልኩ አመራሩ ሆኖ እየተገባባን ያለ ነው። በሶስተኛ ደረጃ ኤክስተርናላይዝ የሚደረግበት ሁኔታ አለ። በተለያዩ ነገሮች በተለያዩ አካባቢዎች ችግሮች የራሳችን እኛም አለንበት፣ የችግሩ ምንጭ ነን፣ ስለዚህ የመፍትሄው አካል መሆን አለብን የሚለው አስተሳሰብ እስካሁን አልነበረም። ስለዚህ በዚህም ጋራ እየተደረገ ነው ያለው የችግሩ ወደ ራስን የመውሰድ ስለዚህ የመፍትሄው አካል የሚሆን አስተሳሰቦች እና ሀሳቦች እየተራመዱ ነው ያሉና በእነዚህም ጋራ መግባባት እየተፈጠረ ነው ያለው ማለት እንችላለን።
በ14ኛው የጋራ ምክክር መድረክ ስለ የድንበርና የማንነት ኮሚሽን ማቋቋም የተመለከተ ጥያቄም ተነስቶ እንደነበር በመግለጽ የተሰጠው ምላሽ እንዲህ ይላሉ።
የድንበር ኮሚሽንና ማንነት በሚመለከት በዚህ አሁን ውይይት የምናካሄድበት ነገር አይደለም። ሀሳብ ሊነሳ ይችላል፣ ግን በዋናነት የፌዴሬሽን ምክር ቤት ውሳኔ ሲሰጥበት ብቻ ነው ፌዴሬሽን ምክር ቤት ሀሳብ ሊሰጥበት የሚችለው። ስለዚህ በዚህ ገና በሂደት ያለ ስለሆነ መልስ መስጠት ያስቸግራል።
የድንበርና የማንነት ኮሚሽን አዋጅ ወደ ፌዴሬሽን መጥቶ አንድን ለማለት የራስ የሆነ አካሄድ አለበት ይላሉ አቶ ገብሩ።
ብቻ ሳይሆን አንድ የህገ መንግስት ትርጉም ያስፈልገዋል የሚባለው የራሱ ፕሮሲጀርና አሰራር ስርዓት ፕሮሰስ አለው። ህገ መንግስት አጣሪ ጉባኤ መጀመሪያ መግባት አለበት። ህገ መንግስት አጣሪ ጉባኤ ያስፈልገዋል አያስፈልገውም ብሎ ውሳኔ ከወሰነ በኋላ እንደገና ወደ ፌዴሬሽን ምክር ቤት ነው ማለት ያስፈልገዋል ከ ወደ ሽራል ፌዴሬሽን ምክር ቤት ተወያይቶ ውሳኔ ያስተላልፋል። ስለዚህ አያስፈልግም ካለ በይግባኝ አቤቱታ ያቀረበ አካል በይግባኝ ወደ ፌዴሬሽን ምክር ቤት መምጣት ይችላል። ስለዚህ ይህንን ፕሮሰስ የራሱ ፕሮሰስና ስርዓት ስላለው ይህን ተከትሎ እስካልመጣ ድረስ ወደ ፌዴሬሽን ምክር ቤት ገና ህገ መንግስት አጣሪ ጉባኤ ገብቶ ሊሆን ይችላል፣ በዚህ እርግጠኛ አይደለሁም ማለት በተለያየ መገናኛ ብዙሃን ነው እኔም እንትን ያደረኩ ያለውና ወደ ፌዴሬሽን ምክር ቤት ከገ መንግስት አጣሪ ጉባኤ ሲመጣ ነው ፌዴሬሽን ምክር ቤት ምላሽ መስጠት ያለበት።
በምክክር መድረኩ ሁሉም ክልሎችና የከተማ መስተዳድሮች የመጡ ተሳታፊዎች አሉ። አቶ ከድር ጃሃድ የድሪዳዋ አስተዳደር አፈ ጉባኤ ናቸው። አቶ ከድር ይህንን የምክክር መድረክ ያለው ፋይዳና ያላቸውን አስተያየት እንዲሰጥን ጠይቂያቸው ነበር።
ይሄ መድረክ በተለይ ከዚህ ከብዙሃነት ጋራ መከመቻቻልና እንዲሁም ከፌዴራል ስርዓት ጋራ ተያይዞ አሁን በአገራችን ውስጥ እየተከሰተ ያለው ጫፍ የወጣ የብሔርተኝነት ጋር ተያይዞ እንደ ምክር ቤት የኛ ሚናና የኛ ድርሻ ምን መሆን አለበት የሚለውን ነገር ላይ በጋራ በተያይዞ ይሄ በፌዴሬሽን ምክር ቤት አማካይነት የተዘጋጀ ስለሆነ በዛ ዙሪያ ላይ ነው ውይይቱም እየተደረገ ያለውና ውይይቱ ያው ከሌሎቹ አንጻር ሲታይ ወቅቱን የተጠበቀ ተገቢ ነው ብሎ መውሰድ ይቻላል። በተለይ ከዚህ ያለፉ ስርዓቶችን አሁን አንዳንዱ አንድ ብሔር ብቻ የመኮነን ነገር አለ። ግን ስርዓቱን በጋራ ስንተገብር ነበር ያኔ ማናገርም ይቻላል መድረኩም ግልጽ ነበርና አሁን መውሰድ ካለበት በተለይ እንደ ኢሃዲክ ለዚህ ስርዓት ውድቀት አራቱም ብሔራዊ ድርጅት የጋራ ድርሻ አላቸው ብዬ ነው ማስቀምጠው። ሰርቶ አደር የሆነው ማህበረሰብ ከዚህ ከብዙሃነት ከመቻቻል ጋራ ታይዞ የራሱን ፌዴራሊዝም የራሱን ቋንቋ የራሱን ባህል ተከብሮለት እንግዲህ አሁን በኢሃዲክ ውስጥ ነው ከ27 አመት ውስጥ ነው ይሄም ስርዓትን የተከበረለትና ማንንም ይሁን ማንንም አሁን ፌዴራሊዝምን ጫፍልቄ የኢትዮጵያ ዲሞክራሲ አድርጌ ወይም እንደ ድሮ መመለስም ስለማይቻል ማለት ነው። ኢትዮጵያ አንድ ኢትዮጵያ አንድ ሃይማኖት የሚለውም ነገርም የለም። ግን ምን ያለበት ሁላችንም አንድ የሚያደርገን ከፌዴራሊዝም ጋር ታይዞ ሁሉም በራሱ ቋንቋ በራሱን እምነት የራሱን ብሔር የማስፋትና የማሳደግ ጋር ታይዞ እሱ መብቱ እንደተጠበቀው ነው ሁላችንም ገዢ የሚያደርገው ኢትዮጵያዊ ነን። ከኢትዮጵያ ቀጥሎም ደግሞ ያለው ሁሉም በብሔሩ መተዳደር በራሱ ማህበረሰብ በራሱ ቋንቋ የመናገር መብቱ እንደተጠበቀ ቢሆን የተሻለ ነው። ከዚህ ውጪ አሁን አጀንዳ ምንፈጥረም ያው እኛው አመራር ነን ማህበረሰቡ በሰላም እንዲኖር እቺ ኢትዮጵያ ደግሞ የበለጸገች እንድትሆን ሁላችንም በቅንነት የኛ ትብብር ያስፈልጋል። ፌዴራሊዝም ስራ ዋናው አላማም ይሄም ስለሆነ ከሚል ነውና ወቅቱን የጠበቀ ነው ብዬ ነው እኔ መገልጸው።
በ14ኛው የፌዴሬሽን ምክር ቤትና ክልሎች የጋራ ምክር መድረክ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ አብርሃም ለተነሱ ጥያቄዎች ማብራሪያ ሰጥተዋል። አቶ ጎብሩና አቶ ከድር ለሰጡኝ አስተያየት አመሰግናለሁ። ለአሜሪካ ድምጽ ሬዲዮ አለም ፍስሀ ከመቀለ።
የኛ የተሰኘው የሙዚቃ ቡድን እንደኛ በሚል አሁን አዲስ ሙዚቃ ፍቅር የተሰኘ ይዞል መጥቷል። ሴቶች ናቸው፣ አምስት ሴቶች ናቸው እንደምታስታውሱት። አዲሱ ሙዚቃቸው እንግዲህ ገና ጥቂት ቀናት ነው ከወጣ። እንግዲህ አድማጮች የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። ከሙዚቃው ጋር ነው የምንተዋችሁ። ታስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረልን ደግሞ ሞክቢል ያብሮ ነው። ሰላም፣ ደህና ደሩ። በነገው ምሽት እንገናኝ። እንደኛ አብረዋችሁ ይቆያሉ። I'm
ኩን ራዲዮ ሰገለ አሜሪካቲ